የኦሮሞ ነጻነት ድምጽ ነው። የኦሮሞ ነጻነት ድምጽ በየሳምንቱ ረቡዕና አርብ እንደ ግዕዝ አቆጣጠር ከጠዋቱ 2 ሰዓት ተኩል እስከ 3 ሰዓት፣ ከምሽቱ 11 ሰዓት ተኩል እስከ 12 ሰዓት በ31 በ41 እና በ49 ሜትር ባንዶች አጭር ሞገድ በ837 ኪሎ ሄርዝ፣ መካከለኛ ሞገድ በ7175 ኪሎ ሄርዝ አጭር ሞገድና በአረብ ሰዓት እንዲሁም በየሳምንቱ ረቡዕ ከምሽቱ 2 ሰዓት ተኩል እስከ 3 ሰዓት በ22 ሜትር ባንድ አጭር ሞገድ ወይም በ13830 ኪሎ ሄርዝ ላይ የሚያስተላልፈውን ፕሮግራም አሁን ጀመረ። ይህ የኦሮሞ ነጻነት ድምጽ ነው።
በተለያዩ ቦታዎች ሆናችሁ ዝግጅታችንን ለመከታተል እየጠበቃችሁን ያላችሁት ክብራትና ክብራን አድማጮቻችን ልባዊ ሰላምታችን በእያላችሁበት ሁሉ ይድረሳችሁ። ከኦሮሞ ነጻነት ድምጽ የአማርኛው ፕሮግራም የዕለቱ ተረኛ አስተናጋጃችሁ መልካሴና ነኝ። ዝግጅታችን እንደተለመደው ዜና በማስተማት ይጀምራል። ከዜና በማስከተል በወቅታዊ ሁኔታ ላይ ያተኮረ የኦሮሞ ነጻነት ግንባር መግለጫ ይቀርባል። በመጨረሻም ባለፉት ሳምንታት በደቡብ ኦሮሚያ የተከሰተውን ግጭት የተመለከተ ዝግጅት ይቀርብላችኋል። እስከ ስርጭታችን ፍጻሜ ከኛ ጋር ትቆዩ ዘንድ ግብዣችን ነው። አሁን ዜና። በድጋሚ ጤና ይስጥልን አድማጮች፣ የሰዓቱ ዜና እነሆ እንደሚከተለው ይቀርባል። የኦሮሞ ነጻነት ሰራዊት ልዩ ኃይል በተለያዩ የምዕራብ ሐረርጌ አካባቢዎች ኦሮሞ ነጻነት ትግል በሆኑና ነዋሪዎችን ሲያዋክቡ በነበሩ ጠላቶች ላይ እርምጃ ወሰደም። የኦሮሞ ነጻነት ሰራዊት ልዩ ኃይል ሐምሌ 28 2012 ዓመተ ምህረት ምዕራብ ሐረርጌ ቢዮ ካራባ ወይም ዶባ ወረዳ ረዳ ጅሬኛ በተባለ አካባቢ ጸረ ህዝብ በሆኑ የወያኔ ተላላኪዎች ላይ በወሰደው አኩሪ እርምጃ 3 የሚሆኑትን ክፉኛ ማቁሰሉን የደረሰን ዜና ያመለክታል። ከቆሰሉት ውስጥ 2 የፖሊስ አባላት ሲሆኑ የተቀረው ደግሞ የዶባ ወረዳ አስተዳዳሪ መሐመድ ኡስማን ሮባ መሆኑ ተዘግቧል። አምሌ 31 2012 ዓመተ ምህረት ደግሞ እዛው ዶባ ወረዳ ካረገርቡ ቦታ በተመሳሳይ ህዝብን ሲያዋክቡ በነበሩ የጠላት ኃይል ላይ የኦሮሞ ነጻነት ሰራዊት ልዩ ኃይል በወሰደው እርምጃ አንዱን ገድሎ የተቀሩትን እንዳቆሰለ ዜናው ጨምሮ ገልጿል። በፊንፊኔ ከተማ የሙስሊሙ ማህበረሰብ የመብት ጥያቄ ማንሳቱን አጠናክሮ ቀጥሏል። ለኦሮሞ ነጻነት ድምጽ የተላከው ዜና እንደሚያስረዳው በፍንፍኔ ከተማ አርባ አርብ በታላቁ አንዋር መስጊድ ሰላት ከተገባደደ በኋላ ሙስሊሙ ማህበረሰብ የጀመረውን የመብት ጥያቄ አጠናክሮ በመቀጠሉ ወያኔን አጣብቂኝ ውስጥ ከቷል። አብዛኞቹ በእጃቸው ነጭ ጨርቅ በመያዝ እስላም ሰላም ነው፣ ጥያቄያችን ደግሞ የመብት ጥያቄ ነው በማለት ድምጽ ማሰማታቸው ታውቋል። የወያኔ መንግስት እያሰራቸውና እያፈናቸው መሆኑን ለመግለጽ እጃቸውን በማጠላለፍና አፋቸውን በመያዝ ተቃውሟቸውን እንደቀጠሉ የአይን ምስክሮች ይናገራሉ። በዚህም ጥበቃው ተጠናክሮ ቀጥሏል። ይሁንና የህዝቡን አመጽ ለመግታት ግን ተስኖታል። በሌላ በኩል ሐምሌ 30 2012 ዓመተ ምህረት ጅማ ዞን ጅማ ከተማ የወያኔ ካድሬዎች ሙስሊሙን ማህበረሰብ በኃይል አሰባስበው ለመብታቸው መከበር የሚታገሉትን አሸባሪዎች ብለው እንዲያወግዙ ያደረጉት ሙከራ እንደከሸፈባቸው ምንጮች አጋለጡ። የሌላ እምነት ተከታዮች የሆኑ የሥርዓቱ ጥቅመኞችን ሙስሊም አስመስለው ሲያሰማሩ እንደነበር ተደርሶባቸዋል። በተመሳሳይ መልኩ በአርሲ ዞን ሻሸመኔ ከተማ ውስጥ የሥርዓቱ ካድሬዎች ህዝቡን በኃይል ከቤት አስወጥተው የሙስሊሙ ማህበረሰብ ያነሳውን የመብት ጥያቄ እንዲቃወምና ጽንፈኝነት መሆኑን ለመናገር ቢሞክሩም እንዳልተሳካላቸው ተደርሶበታል። በመላው ኦሮሚያ ተቀጣጥሎ ከቀጠለው አመጽ ጋር ተያይዞ በወያኔ ተላላኪ ኢንቨስተሮች ንብረት ላይ የሚወሰደው እርምጃ ተጠናክሮ ቀጥሏል። በደረሰን ዜና መሰረት በመላው ኦሮሚያ በኦሮሞ ህዝብና ቄሮ ተፋፍሞ ከቀጠለው የጸረ ጭቆና አመጽ ጋር ተያይዞ ናሴ 1 2012 ዓመተ ምህረት ምስራቅ ወለጋ ዞን አቤዶንጎሮ ወረዳ ቱሉ ጋና በተባለ አካባቢ የወያኔ ሸሪክ ኢንቨስተርና የሥርዓቱ ተላላኪ በሆነው ጎይቶም ገብረ ሚካኤል ላይ ህዝባዊ እርምጃ ተወስዷል። በጥቃቱም 4 የእርሻ ትራክተሮች፣ 2 አይሱዙዎች በመጋዘን የተከማቹ እህሎችና ሌሎች የተላላኪው ንብረቶች ሙሉ በሙሉ ወድመዋል። የተላላኪው ጠባቂ ጫኔ ወልደዋንስ የተባለ በጥይት ተመቶ በሞትና ህይወት መካከል እንደሚገኝ ታውቋል። በሌላ በኩል ደግሞ ነሐሴ 2 2012 ዓመተ ምህረት ምራብ ወለጋ ዞን አርጆ ጉደቱ ወረዳ በልኦ በሬዳ በተባለ አካባቢ አሸናፊ ብራኑ በተባለ የወያኔ ተላላኪ ላይ በተወሰደበት እርምጃ መገደሉ ምንጮች ዘግቧል። በዚህም የተደናገጡት የአካባቢው የወያኔ ቀንደኛ ተላላኪዎች ሰላማዊ ዜጎችን እያዋከቡ እንደሚገኙ ምንጮች አጋልጠዋል። በወያኔ መንግስት ተወንጅለው ቃልቲ ወይን ቤት የወረዱ የኦሮሞ ተወላጆች ያል አንዳች የፍርድ ብይን ከአንድ ዓመት በላይ ፍርድ ቤት እየተመላለሱ መሆኑ ተዘገበም። ከቃልቲ ወይን ቤት የደረሰን ዜና እንዳመለከተው 69 የኦሮሞ ተወላጆች ባለፈው ዓመት ከተለያዩ የኦሮሚያ ቦታዎች ተይዘው በኦሮሞነታቸው ብቻ ተወንጅለው የታሰሩ ሲሆን እስካሁን ያለ ፍርድ ከአንድ ዓመት በላይ ለምርመራና ቀጠሮ በሚል ስም ፍርድ ቤት እየተመላለሱ ነው። ወያኔ ተጨባጭ መረጃ ስላጣ ታሳሪዎቹን በምርመራ ስም እያንገላታቸው መሆኑ ተጋልጧል። ከታሰሩት ውስጥ ጌታቸው ዶሳና ሂርጳሳ ድሪርሳ የተባሉ ተማሪዎች ክፉኛ ታመው ያለ ሕክምና እርዳታ እየተንገላቱ እንዳሉም ታውቋል። በቃልቲ ዞን አንድ በተባለ ቦታ የታሰሩ የኦሮሞ ተወላጅ ተማሪዎቹ ህክምና ካላገኙ ምግብ አንበላም በማለት የረሃብ አድማ መምታታቸው ተረጋግጧል። በዞን 3 እና 6 የታሰሩ የኦሮሞ ተወላጆች እየደረሰባቸው ያለውን በደል በመቃወም ያሰሙ ያለው የተቃውሞ ድምጽ ተጠናክሮ መቀጠሉን ተዘግቧል። አድማጮች፣ የሰዓቱን ዜና በዚሁ ተጠናቋል። ይህ የኦሮሞ ነጻነት ድምጽ የአማርኛው ፕሮግራም ነው። የተከበራችሁ አድማጮቻችን፣ ዜና በማሰማት የጀመረው ዝግጅታችን አሁንም እንደቀጠለ ነው። በማስከተል ከኦሮሞ ነጻነት ግንባር የተሰጠ መግለጫ ያቀርብላችኋል። ተከታተሉም።
የእስልምና ሃይማኖት የኩልነት መብት ጥያቄ የሁሉም መብቶች ጥያቄ አካል ነው። የኦሮሞ ነጻነት ግንባር መግለጫ። ላለፉት በርካታ ወራት የሙስሊሙ ማህበረሰብ በኢትዮጵያ ሃይማኖት መብት እኩልነትና ነጻነት ጥያቄ ያቀረበ ቢሆንም አገር አስተዳድራለሁ ከሚለው መንግስት እስካሁን ፍትሃዊና ተገቢ ምላሽ እንዳልተሰጠው እሙን ነው። የሙስሊሙ ማህበረሰብ ጥያቄ በሕገ መንግስቱ ውስጥ በተካተተው አንቀጽ መሰረት መንግስት በሃይማኖት ጉዳይ ጣልቃ እንዳይገባና ማህበረሰቡ የራሱን መሪዎች በራሱ እንዲመርጥ መጠየቅ ሆኖ ሳለ ገዢው መንግስት ይህን ፍትሃዊ ጥያቄ አቅጣጫ በማስለወጥ ሌላ ስም እየሰጠው ይገኛል። ጥያቄው ሕገ መንግስታዊ የመብት ጥያቄ በመሆኑ የኦሮሞ ነጻነት ግንባር ገና ከመጀመሪያው አንስቶ ድጋፉን ገልጾ ነበር። አሁንም ይህንን ድጋፉን እንደገና ያረጋግጣል። የኦሮሞ ነጻነት ግንባር በሃይማኖት ጉዳይ ሚዛናዊና በእኩልነት ላይ የተመሰረተ አቋም እንዳለው ሐቅ ነው። ማንኛውም ዜጋ የፈለገውን ሃይማኖት በነጻነት የመከተል መብቱን ኦነግ ያከብራል። በመሆኑም ሁሉንም ሃይማኖቶች በአንድ ዓይን ይመለከታል እንጂ ለአንዱ አዳልቶ ሌላውን በማጋፋት ከቶ አያምንም። ከዚህ አቋሙ በመነሳት የአንድ ሃይማኖት ተከታዮች የሃይማኖታዊ መብታቸው ተገፍቶ በሚበደሉበት ጊዜ ኦነግ እያየ እየሰማ ዝምታን መምረጥ አይችልም። መንግስትም ሆነ ሌላ ማንኛውም የፖለቲካ ኃይል የራሱን የፖለቲካ ፍላጎት ለማራመድ ሲል ሃይማኖትን እንደ መሳሪያ መጠቀም የለበትም። ማንኛውም ሃይማኖት የፖለቲካ ስልጣንና ፍላጎት ማስጠበቂያ መሳሪያ ሆኖ እንዲያገለግል ጫና ሊደረግበት እንደማይገባ ኦነግ ደጋግሞ አስገንዝቧል። በዚሁ መሰረት ኦነግ ይህንን የሙስሊሙን ማህበረሰብ የመብት ጥያቄ የሚደግፍበት ምክንያት የማህበረሰቡ የተገፉ መብቶች እንዲከበሩለት ያለውን ጽኑ ምኞት ለማሳየት ብቻ መሆኑን አበክሮ ለማስገንዘብ ይወዳል። ሙስሊሙ ማህበረሰብ የሃይማኖት መብቱን ለማስከበር ሲል እየከፈለ ያለው መስዋዕትነት ተጠቅሞ የራሱን የፖለቲካ ፍላጎት በማራመድ ወይም በዚሁ ሰበብ ያገሪቷን የፖለቲካ ስልጣን በመያዝ ኦነግ አያምንም። ይሁን እንጂ የሙስሊሙን ማህበረሰብ እንቅስቃሴ ተገንባ ማድረግ የራሳቸውን የፖለቲካ አጀንዳ ሊያራምዱበት የሚፈልጉ የውስጥም ሆነ የውጭ ኃይሎች ሊኖሩ ይችላሉ። ይህ ጣልቃ ገብነት ሊያስከትሎ ከሚችለው ችግሮች አንዱ በከፋፍሎ መግዛት ፖሊሲ የሚታወቀው የወያኔ ስርዓት ሙስሊሞችን እርስ በርሳቸው እንዲያቃቅር በር ማስከፈት ነው። ሙስሊሙ ማህበረሰብ በሌሎች ሀገሮች የሚታዩት አይነት የሃይማኖት ግጭት ሰለባ ሆኖ ሰላም እንዲርቀው መንገድ እየተጠረገ ነው። እንዲህ አይነቱ ሴራ በቀጠናው ላሉ ሁሉም ህዝቦች በተለይም ደግሞ ለኦሮሞ ህዝብ ከፍተኛ አደጋ የሚያስከትል ስለመሆኑ መገመት አያዳግትም። ሌላው የጣልቃ ገብ ኃይሎች ፍላጎት ህዝቦች ከመቶ አመታት በላይ የተነፈጉትን መብት ለማስመለስ የሚያደርጉትን ትግል በዚህ ሃይማኖታዊ ሽፋን ለማኮላሸት መሞከር ነው። የሃይማኖትና የብሔር ጥያቄዎችን በማምታታት ዜጎች የብሔር ማንነታቸውን ወደ ጎን በመተው የሃይማኖት ማንነታቸውን ብቻ መጠሪያ እንዲያደርጉ መገፋፋት ነው። በእንደዚህ አይነቶቹ ኃይሎች አመለካከት የሃይማኖት ማንነት እንጂ የብሔር ማንነት ተቀባይነት የለውም። እንደዚህ ያለው አመለካከት ደግሞ የዓለም ሀገሮች የተገነቡበትን መሰረታዊ ሁኔታ ከመጻረር አልፎ እንደ ኦሮሞ ላሉ ለብሔራዊ መብታቸው ለሚታገሉ ህዝቦች ትግል ሳንካ ሊሆን ይችላል። ስለሆነም መሰላ አፍራሽ አላማ ያነገቡ የውስጥም ሆነ የውጭ ኃይሎች የሙስሊሙን ማህበረሰብ ጥያቄ ለራሳቸው የፖለቲካ ፍላጎት ማራመጃነት ከመጠቀም እንዲቆጠቡ ኦነግ ባጽንኦት ያሳስባል። ፍትሃዊ የመብት ጥያቄ ላይ የሚገኙ ሙስሊም ወገኖቻችንም የራሳቸውን ፖለቲካዊ አጀንዳ ለማራመድ ሲሉ በእነርሱ ትግል ለመጠቀም የሚፈልጉትን ጣልቃ ገብ ኃይሎች በንቃት እንዲከላከሉ እናስገነዝባለን። ከዚሁ ጋር በማያያዝ ኦነግ የሁሉንም ሃይማኖቶች እኩልነትና የነጻነት ጥያቄ በሚደግፍበት ጊዜ የማንኛውንም አይነት ሃይማኖት አክራሪነት የማይቀበል መሆኑን ሊያሰምርበት ይወዳል። አሁን በኢትዮጵያ ሙስሊሙ ማህበረሰብ እያካሄደ የሚገኘውን እንቅስቃሴን በዚሁ መልኩ ሊገልጹት የሚፈልጉ ኃይሎችንም ያወግዛል። የማንኛውም አይነት ሃይማኖታዊ አክራሪነት ኦሮሞንም ሆነ በጋራ የምንኖረውን ብሔር ብሔረሰቦች በሙሉ ይከፋፍለናል፣ ያሸብረናል፣ ያወድመናል እንጂ አይገነባንም፣ አያረጋጋንም፣ አያበለጸገንም። የወያኔ መንግስት ዛሬ ሽብርተኝነትን የሚያወግዘው በሃያላን መንግስታት ጉያ ውስጥ ተሸጉጦ ይህንን ስጋት እንደ መሳሪያ በመጠቀም እርሱን የሚቃወሙትን የፖለቲካ ኃይሎች ሊመታበት ሲል ብቻ ነው። ከስልጣን ወንበሩ መወገዱ መቃረቡን በሚገነዘብበት ጊዜ ግን በሀገሪቷ የሃይማኖት አክራሪነት እሳት ተቀጣጥሎ ሰላምና መረጋጋት እንዲጠፋ የሚፈልግ እኔ ከሞትኩ ሰርዶ አይብቀል በሚል ብሂል የሚያምን ኃይል ነው። ይህንን እውን ለማድረግ ካሁኑ ውስጥ ለውስጥ እየሰራ እንደሚገኝ ግልጽ ሆኗል። ለአንዳንዱ ሃይማኖት አስተምሮት እያደላ ሌላውን የመጋፋት አባዜ የተጠናወተውም ከዚሁ እኩይ አላማው ሳቢያ መሆኑ ልብ ሊባል የሚገባ ነው። የኦሮሞ ህዝብ የተለያዩ ሃይማኖቶች ተከታይ ሆኖ ብሔራዊ ማንነቱን በማስቀደም በሰላምና በፍቅር ለረጅም ዓመታት የኖረ አንድና ብዙሃን የሆነ ህዝብ በመሆኑ በኢትዮጵያ ብቻም ሳይሆን በመላው የአፍሪካ ቀንድ በምሳሌነቱ የሚጠቀስ ነው። በአቢሲኒያ ታሪክ ሙስሊሞችና ክርስቲያኖች ድፍን 400 ዓመታት ሲዋጉ ከኖሩ በኋላ ሁለቱም ወገኖች መሃል ገብቶ ጦርነት እንዲያበቃና ሰላም እንዲሰፍን ያስቻለው ኃይል ቢኖር የኦሮሞ ህዝብ መሆኑን በቂ ዋቢዎችን ማቅረብ ይቻላል። የኦሮሞ ነጻነት ግንባርም ይህን ከመሰለው ሰላም ወዳድና የፖለቲካ ታጋይ ህዝብ አብራክ የተወለደ ድርጅት እንደመሆኑ መጠን ይህንን የህዝቡን ተወዳጅና አስደናቂ ባህል በመውረስ ድርጅታዊ መመሪያው አድርጎ ይንቀሳቀሳል። ስለሆነም ህዝባችን በተለይም ወጣቱ ትውልድ እስካሁን የተጠቀሱትን አስፈላጊ ግንዛቤዎችን በመጨበጥ ሌሎች ኃይሎች ለራሳቸው ፍላጎት ማራመጃ ሲሉ በሚለኩሱት የግጭት እሳት ውስጥ ከመማገድ ራሱን መጠበቅ እንዳለበት ኦነግ ያሳስባል። እውነተኛ የመብት ጥያቄ እርስ በራሱ ይደጋገፋል እንጂ አንዱ ሌላውን አይቃረንም። ጨቋኝ ስርዓት ለአንድ ህዝብ የሚገባውን መብት ከፋፍሎ አንዱን ተቀብሎ ሌላውን ከጣለ ሁሉንም መብቶች እንዳልተቀበለ ይቆጠራል። እውነተኛ የመብት ታጋዮች ለአንዱ መብት እየታገሉ የሌላውን አያልፉም። በህገ መንግስቱ ውስጥ የተደነገገው መብታችን ተግባራዊ ይሁንልን የሚለው የሙስሊሙ ማህበረሰብ ጥያቄ ሌሎች በህገ መንግስቱ ውስጥ ተደንግገው በተግባር የተጣሱና ዓለም አቀፋዊ የሰብአዊ መብት ተሟጋቾች አቤቱታ ያቀርቡላቸው ካለው የመብት ጥያቄዎች ተለይቶ የሚታይ አይደለም። ስለሆነም የሃይማኖት እኩልነትና ነጻነት ጥያቄ ከብሔርና ከሌሎች አይነት የመብት ጥያቄዎች ጋር ሳይጣረስ አንድ ላይ ተባብሮና ተደጋግፎ የማንኛውም የተለየ አጀንዳ ያላቸው ኃይሎች መሳሪያ ባለመሆን መፋፋም ይኖርበታል። ድል ለኦሮሞ ህዝብ። የኦሮሞ ነጻነት ግንባር ናሴ 6 2012።
ክብራትና ክብራን አለማጮቻችን ዝግጅታችን አሁንም ይቀጥላል። በደቡብ ኦሮሚያ ሞያሌና አከባቢያ የተከሰተው ግጭትና ከበስተጀርባው ያለው ስውር አላማን የሚመለከት ዝግጅት እንደሚከተለው ይቀርባል። አሁንም ከኛ ጋር ቆዩ። ኢትዮጵያ ውስጥ በዜጎች መካከል በሚፈጠር ግጭት የበርካቶች ህይወት መቀጠፍና ንብረት መውደም ከመቼውም ጊዜ በላይ ተደጋግሞ የተከሰተው በወያኔ ዘመነ መንግስት ነው ቢባል ከሐቅ ይራቃ አይሆንም። ስርዓቱ በስልጣን ላይ በቆየባቸው 2 10 ዓመታት ከአራቱም የሀገሪቱ ማዕዘናት በስርዓቱ ጠንሳሽነት የተከሰቀሱ ግጭቶች በወቅቱ ካደረሱት ዘግናኝ እልቂትና ኪሳራ በተጨማሪ የህዝቦችን የአብሮ መኖር ሁኔታ ከባድ አደጋ ላይ የጣለ ነው የሆነው። ያለፉት የወያኔ ህወሓት 2 10 ዓመታት የስልጣን ዘመን በመከባበር በመፈቃቀርና መልካም ጉርብትና አብሮ ሲኖሩ የነበሩ ህዝቦች ሆን ተብሎ በወያኔ የጥፋት መልእክተኞች በመካከላቸው በተጫረ እሳት እንደ ጠላት የተያዩበት፣ ጦር ተማዘው ደም የተፋሰሱበትና ንብረት ያወደሙበት አመት ነው። በዚሁ የከፋፍሎ ማጋጨት ወያናዊ ፖሊሲ አንዱ ብሔር ወይንም ብሔረሰብ ከሌላው እንዲጋጭ በመደረጉም በህዝቦች መካከል የነበረው የመከባበርና መቻቻል ግንኙነት ሻክሮም የጎሪጥ መታያየትና ደም መፋሰስ ተተካም። ይህ የወያኔዎቹ ፍላጎት ነበር። የወያኔ መንግስት አስተዳድራቸዋለሁ የሚላቸውን ህዝቦች አጋይቶ የፖለቲካ ትርፍ ማግኘት በሚለው አላማው በበርካታ ቦታዎች ተሳክቶለት ንጹሃን ዜጎች ህይወታቸውን በከንቱ አጥተዋል። የደሃው የሀገሪቷ ዜጋ ሀብት ንብረት ወድሟል፣ ተዘርፏል። በርካቶችም ቀያቸውን ለቀው ለስደት ተዳርገዋል። የወያኔ አምባገነን መንግስት በዚሁ የከፋፍሎ ማጋጨት ዘመቻው በዋነኛነት ያተኮረው በብዙሃንነቱ እጅግ የሚፈራው የኦሮሞ ህዝብ ላይ ነው። ለዚህም ደግሞ ባለፉት የስርዓቱ ያገዛዝ አመታት በኦሮሞ ህዝብ ላይ የተሸረቡ የግጭት ሴራዎችንና የደረሱ ኪሳራዎችን እንደ ማስረጃ መጥቀስ ይቻላል። የኦሮሞ ህዝብ በመለስ ዜናዊ አገዛዝ ስር እየተፈጸመበት ካለው ጭቆናና በደል በተጨማሪ ከአጉራባቾቹ ጋር በሰላም እንዳይኖር በማሰብ ወያኔ በለኮሰው እሳት እጅግ ዘግናኝ እልቂት አስተናግዷል። ወያኔና ጀሌዎቹ ባለፉት አመታት በመሬት ይዞታ ወይንም ድንበር በሃይማኖትና በሌሎችም ምክንያቶች አሳበው ኦሮሞን ከሲዳማም፣ ኦሮሞን ከሶማሌ፣ ኦሮሞን ከአፋር፣ ኦሮሞን ከጉሙዝ፣ ኦሮሞን ከአማራና ኦሮሞን ከሌሎችም አጎራባቾች አልፎም ኦሮሞን እርስ በራሱ በማጋጨት የሰው ህይወት እንዲጠፋና ንብረት እንዲወድም ምክንያት ሆነዋል። ግጭቱ በሚከሰትበት ወቅትም ለአንዱ ያዘነ በማስመሰል ሌላውን በማጥቃት አካሄድ ከባድ ወንጀል ፈጽሟል። የወያኔ መንግስት ተጎራባች ህዝቦች ሰላም አግኝተው በመልካም መንፈስ አብረው መኖርና ለጋራ ችግሮቻቸውም የጋራ ድምጽ ማሰማት ስለሚያሰጋው ይህንን የከፋፍሎ መግዛት ፖሊሲና የማናቆር ድርጊቱን አሁንም አልገታም። ይህንን ጉዳይ ያነሳ ነው ሰሞኑን በደቡብ ኦሮሚያ ሞያሌ ከተማና አከባቢዋ የተፈጠረውን ጦርነትና የደረሰውን እልቂት አስመልክተን ጥቂት ለማለት ያህል ነው። በበርካታ መገናኛ ብዙሃን ሲነገር እንደሰነበተው ምንም እንኳ የወያኔዎቹ ሚዲያ ጉዳዩን አጣጥሎ ቢያልፈውም ባለፈው ሳምንት በደቡብ ኦሮሚያ ቦረና ዞን ሞያሌ ከተማና አከባቢዋ በቦረና ኦሮሞዎችና ገሪ ጎሳ አባላት መካከል የተከሰተው ግጭት እጅግ ዘግናኝና በአይነቱም የተለየ ሆኖ ተስተውሏል። ከሶማሌ ክልል ከባድ መሳሪያዎችን ታጥቀው ኦሮሚያ ክልል ሞያሌን ጨምሮ
በተለያዩ አካባቢዎች በሚገኙ የቦረና ኦሮሞዎች ላይ ዘመቻ በከፈቱ የገሪ ጎሳ አባላት ከ18 በላይ ሲሞቱ ከ20 በላይ ቆስለዋል። ቁጥራቸው ከ30 ሺህ የሚልቁ ደግሞ ቤት ንብረታቸውን ጥለው ጎረቤት ኬንያ ተሰደዋል። ለመሆኑ የዚህ ግጭት መንስኤ ምንድነው? የግጭቱ ጥንሳሾችና ተዋናዮችስ የሚለው ከጦርነቱ ለየት ማለት ጋር ተያይዞ ብዙዎችን ያነጋገረ ጉዳይ ሆኗል። እንደሚታወቀው በደቡብ ኦሮሚያና ሶማሌ ክልል አዋሳኝ ድንበር ላይ የሚኖሩት ቦረናዎችና ገሪዎች ኑሯቸው የተመሰረተው በከብትር ቢላይ ነው። የህይወታቸው ዋስትናና መሰረት ለሆኑት የእንስሳት እርባታ ደግሞ ግጦሽና ውሃ ፍለጋም ከወዲህ ወዲያ መንቀሳቀስ ዘወትር የሚስተዋል ሲሆን ከዚህ ጋር ተያይዞም አልፎ አልፎ ጥቃቅን ግጭቶች ሲፈጠሩ ይስተዋላሉ። ሆኖም ግን እነዚህ አለመግባባቶችና ጥቃቅን ግጭቶች በአካባቢው ካሉ የሀገር ሽማግሌዎች እርቀ ሰላም አልፈው ጦርነት ደረጃ ላይ ደርሰው አያውቁም። ባለፈው ሳምንት የተከሰተውን ግን ለየት የሚያደርጉት በርካታ ሁኔታዎች ወይንም ክስተቶች ታይተዋል። ሀገሪቷን እያስተዳደርኩ ነው የሚለው የወያኔ መንግስት በርካታ ወታደሮችን አስፍሮ ሰላም እያስጠበቅኩ ነው ብሎ በሚለፍበት የድንበር ከተማ ሙያሌ እስከ አፍንጫ ከባድ መሳሪያ የታጠቁ ኃይሎች በንጹሃን የኦሮሞ ዜጎች ላይ ዘመቻ ከፍተው በርካቶችን ሲገድሉና ሲያቆስሉ ንብረት ሲያወድሙ አገልግሎት መስጫ ተቋማትን ወይንም መስሪያ ቤቶችን በጥይት ሲደበድቡ አንዳች እርምጃ ሳይወስዱ በዝምታ ማያታቸው አንዱ አስገራሚ ክስተት ነው። ሌላኛው ደግሞ ቀደም ሲልም ለመጥቀስ እንደመኮር ነው ቦረናና ገሪዎች ካሁን በፊትም ሲጋጩ የነበረ ቢሆንም ከሀገር ሽማግሌዎች ፍርድ አልፈው እንዳሁኑ በሺዎች ከባድ መሳሪያ ታጥቀው በሶማሌ ክልል መስተዳደር ተደግፈውና ዘመቻ ከፍተው አያውቁም። የበርካቶች አስክሬንና ቁስለኞችም መለቀም ከጀመሩ በኋላ በቦታው እየደረሱ የፌዴራል ኃይሎችም ቢሆኑ ድርጊታቸው ወንጀለኞችን ማባረር ሳይሆን ጥቃቱን ሲከላከል የነበረው ህዝብና የኦሮሚያ ክልል ሚሊሻ ማሳደድና ማስፈራራት ነው የሆነው። ከሁሉም በላይ እጅግ የሚገርመው ደግሞ ለስሙ የኦሮሚያ ክልል የጸጥታና የደህንነት ጉዳይ ይመለከታቸዋል የተባሉት የኦፒዲዮ ተላላኪዎች በተቀነባበረ መልኩ በቦረና ኦሮሞዎች ላይ የተከፈተውን ስውር ዓላማ ያዘለ ጦርነት የሁለቱ ጎሳዎች የግጦሽና የውሃ ግጭት ነው ማለታቸው ነው። እነዚሁ የጠላት አፈቀላጤዎች ይህንን ወንጀል የፈጸሙትን እያጣራን ነው፣ ለጊዜው ማንነታቸው አልታወቀም ባሉት አፋቸው መልሰው ይህንን ያደረጉት ከሌላ ቦታ የመጡ አይደሉም ሲሉም ተደምጠዋል። ይህ ደግሞ እነዚህ ካድሬዎች አንድም ህዝቡ ያለበትን ሁኔታ የማያውቁ መሆናቸውን ሲያመለክት፣ በሌላ በኩል ደግሞ ይህንን የተቀነባበረ ወንጀል ለመደበቅ ከጌቶቻቸው የተሰጣቸውን ትዕዛዝ ስራ ላይ ለማዋል አይን ያወጣ ቅጥፈት መያያዛቸውን ያመለክታል። በሞያሌ ከተፈጠረው ግጭት በስተጀርባ ያለው ድብቅ ሴራ ምንድነው? የጦርነቱ ዓላማስ ምን ነበር የሚለውን ለመረዳት ሁለት ዋና ዋና ነጥቦችን ማንሳት በቂ ይሆናል። የመጀመሪያው የወያኔ መንግስት በአሁኑ ጊዜ ያለበት ሁኔታ ነው። ይህንን ግጭት በተመለከተ ለቪኦኤ አስተያየታቸውን የሰጡት የቦረና ኦሮሞ የሀገር ሽማግሌም በቦረናና ገሪ መካከል አሁን የተከሰተው ጦርነት እንደሚባለው የግጦሽና ውሃ ሳይሆን ፖለቲካዊ ይዘት ያለው መሆኑን ይናገራሉ። አስተያየታቸውን ሲሰጡም እንዲህ ነበር ያሉት፣ በጎሳዎች መካከል ግጭት ሊከሰት ይችላል። እኛ ሁል ጊዜ እነዚህን ግጭቶች የምንፈታበት ባህላዊ ስርዓት አለን። ማዕከላዊ መንግስት ግን ወያኔን ማለታቸው ነው። ማዕከላዊ መንግስት ግን የከፋፍሎ መግዛት ፖሊሲን በመከተል እኛን ነጥሎ እያጠቃን ነው። የኦሮሚያ ክልል አስተዳደር በጣም ደካማ ስለሆነ በዚህ በመጠቀም ከሶማሌ ክልል በመጡ ገሪዎች አማካይነት መሬታችንን በመውሰድ ነው ይህንን ዘመቻ የከፈተብን በማለት የጦርነቱ ዓላማ የተለየ ይዘት እንዳለው ተናግረዋል። ያለው እውነታም ከዚህ የተለየ አይደለም። ለስሙ ለኦሮሞ ህዝብ ቆም ያለው የሚለው የኦሮሚያ ክልል ስልጣን የያዘው ኦፒዲዮም ሶማሌ ክልል አስተዳደር የታጠቁ ገሪዎችን በቦረና ኦሮሞዎች ላይ አዝምቶ የኦሮሚያን ድንበር ለመጋፈት ወረራ ሲፈጽም የወሰደው ያጸፋ እርምጃ አልነበረም። እንዲያውም የወረዳና ቀበሌ አመራር አካላቱን ወረራውን ሲከላከሉ የነበሩ ሚሊሻዎችንና ህዝቡን ማዋከብና ማሰር ነው ድርጊት የሆነው። በዚህም ተላላኪው ኦፒዲዮ ለኦሮሞ ህዝብም ሆነ ለኦሮሚያ ዋነኛ ጠላት መሆኑን በገሃድ አሳይቷል። የወያኔ መንግስት የኦሮሚያን መሬት ቆርሶ ለሌሎች በመስጠት ግጭት እንዲከሰት በማድረጉም ሳይወሰን አጎራባች ህዝቦች ግልጽ ጦርነት ከፍተው ድንበሩን እንዲጋፉት ይህን መሰል ድጋፍና ሽፋን መስጠቱ ስርዓቱ በኦሮሞ ህዝብ ብዙሃንነትና ከኦሮሚያ መሬት ስፋት ያለውን ስጋት በዚህ ዘመቻ ለማጥፋት ያለመ መሆኑን ያመለክታል። ይህም ግጭቱን ለየት ያደርገዋል። ሁለተኛው ሊነሳ የሚገባው ጥያቄ ደግሞ ወያኔ ይህንን የግጭት ሴራ ለምን በዚህ ወቅት እንዲከሰት ፈለገ የሚለው ነው። በርካታ ተንታኞችና ታዛቢዎች የየበኩላቸውን ማብራሪያ የሚሰጡበት ቢሆንም ሁሉም የሚስማሙበት ነጥብ ግን አንድ ነው። የወያኔ መንግስት በአሁኑ ጊዜ ከተጠናከረበት ህዝባዊ አመጽ በተለይም የቄሮ እንቅስቃሴ በተጨማሪ የስርዓቱ ቁንጮ መለስ ዜናዊ በህይወት አለ የለም ጉዳይ ከባድ የፖለቲካ ቀውስ ውስጥ ከቶታል። ከዚሁ ጋር ተያይዞም የስርዓቱ ሹማምንት በፖለቲካ ሽኩቻና መከፋፈል መጠመዳቸው ጉዳይ ገሃድ እየወጣ ስለመጣ ይህንን ለመደበቅ የህዝቡን የትኩረት አቅጣጫ የሚያስቀይሩበት ነገር በመፈለግ ነው ይህ ሴራ የተቀነባበረው ይላሉ። የወጣቶች ንቅናቄ፣ የሙስሊሙ ማህበረሰብ ተቃውሞ እንዲሁም የመላው ህዝብ እንቅስቃሴ የወያኔን ቡድን ስጋት ውስጥ እየጣለ ሲሆን በዚህ ውስጥ ደግሞ ግንባር ቀደሙን ድርሻ እየተጫወተ ያለው የኦሮሞ ህዝብ ነው። ይህ በደቡብ ኦሮሚያ የተፈጠረው ግጭት ሴራ በአንድ በኩል እየተጠናከረ የመጣውን የህዝቦች ያንገዛም ባይነት የጋራ ድምጽ ለማፈንና ትኩረት አቅጣጫ ለማስቀየር፣ በሌላ በኩል ደግሞ የተፈጠረውን የፖለቲካ ቀውስ ለመደበቅ ያለም መሆኑ ከማንም እየተሰወረ አይደለም። በአሁኑ ጊዜ በኢትዮጵያ ውስጥ ያሉ ብሔሮች ብሔረሰቦችና ህዝቦች አምባገነኑን የወያኔ መንግስት አሽቀንጥረው ለመጣል ከመቼውም ጊዜ በላይ ትብብራቸውን በማጠናከር ላይ ይገኛሉ። በስርዓቱ ላይ በሚያሰሟቸው ተቃውሞዎችም ብሔር፣ ሃይማኖት፣ ጾታ፣ እድሜና መደብ ሳይለያቸው የጋራ ጠላታቸው የሆነውን የወያኔን ስርዓት በዚህ ምቹ አጋጣሚ ተጠቅመው ለማስወገድ በመረባረብ ላይ መሆናቸው ነው ወያኔን እንቅልፍ የነሳው። በደቡብ ኦሮሚያ የተከሰተውና ዘግናኝ ጉዳት ያደረሰው ግጭትም የዚሁ እኩይ ወያናዊ አላማ አካል ነው። በመሆኑም የኦሮሞ ህዝብ በወያኔና ጀሌዎቹ ድጋፍና ሽፋን በመንቀሳቀስ ድንበር ለመጋፋትና ለሌላ የፖለቲካ አጀንዳ የዘመቱበትን ሽፍቶች በጋራ ክንዱ እየመከተም በአጎራባች ህዝቦች መካከል የሚፈጠረውን አለመግባባት ደግሞ እንደተለመደው በባህላዊ መንገድ በእርቅ በመፍታት የወያኔን እኩይ ሴራ ማክሸፍ ይጠበቅበታል። የተቀሩት ህዝቦችም ለአመታት አብሯቸው የዘለቀውን የመከባበር መፈቃቀርና መልካም ጉርብትና ባህል በማዳበር በወያኔ ቅጥረኞች የሚጠነሰሱ የግጭት ሴራዎችን በንቃት መከታተልና ማምከን አለባቸው። መላው የኢትዮጵያ ህዝቦች የወያኔ መንግስት በተጠናከረበት ህዝባዊ ትግል መሰረቱ እየተናደ በመሆኑም ስልጣኑን ለማስቀጠል እየወሰደ ላለው እስራት፣ ግድያና እንግልት እንዲሁም የሐሰት ፕሮፓጋንዳ ሳይዘናጉ የጋራ ትግላቸውን ማጠናከር አለባቸው። የስርዓቱን የከፋፍሎ መግዛትና ማናቆር ፖሊሲ በማስቀረት ህዝቦች የሰላም አየር ተንፍሰው መብታቸው ተከብሮ በነጻነት ለመኖር ህዝቦችን የሚከፋፍለው የወያኔ ቡድን በተባበረ ክንድ መመታት የግድ ነው። የኦሮሞ ህዝብ ደግሞ በስርዓቱ ዋነኛ ጠላትነት በመፈረጁና ብዙሃንም በመሆኑ በዚህ ትግል ያለው ሚና የጎላ መሆን አለበት።
የተከበራችሁ አድማጮቻችን ለሰዓቱ ያጠናቀርነውን በዚሁ አብቅተናል። ዳግም በሌላ ዝግጅት እስከምንገናኝ ሰላም ቆዩን። ድል ለኦሮሞ ህዝብ።